የጀርመኗ ከተማ ቦን ላይ ለሁለት ሳምንታት እየተካሄደ ያለው የአየር ንብረት ጉባኤ ነገ አርብ ይጠናቀቃል። ከዓለም አቀፉ የአረንጓዴ አየር ንብረት ፈንድ ኢትዮጵያ የ45 ሚሊዮን ዶላር ድጋፍ በቅርቡ አግኝታለች። በቦን ጉባኤ ላይ እያሻቀበ የመጣው የዓለም የብክለት መጠን፣ ለአየር ንብረት ለውጥ መቋቋሚያና ምርምር የሚያስፈልገው በጀት በስፋት ከተመከረባቸው መካከል እንደሆነ ታውቋል። በጉባኤው ላይ ዩናይትድ ስቴትስ ሁለት ገጽታ ይዛ ተገኝታለች። ሰሎሞን አባተ ተጨማሪ አለው።
የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት በመወሰኑ ምክንያት የሚፈጠረውን የበጀት ክፍተት አውሮፓ እንድትደፍን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጥሪ አሰምተዋል። ማክሮን እንዲህ አይነቱን ጥሪ የጀርመኒቱ ከተማ ቦን ላይ ሲያስተላልፉ ዋሽንግተን ከዓለም መንግስታት የተነጠለችበት 23ኛው የወገኖች ጉባኤ ወይም ሲኦፒ 23 ሲካሄድ ሰንብቷል። ይሁን እንጂ ዩናይትድ ስቴትስ ጨርሶኑ ያልተወከለች ያልተገኘች ሀገር አልነበረችም።
ፌዴራል መንግስቱ የአሜሪካ እንደወጣ አድርጎ ነው እየሰራ ያለ የቦኑ ጉባኤ እና ያ ማለት ምንድን ነው? በህጋዊነት አንጻር ስናየው የፓሪስ ስምምነት አሁን የሚጠብቀው የሚያደማ ጥርስ ያለው እና በደንብ ለውጥ የሚያመጣ ቅነሳ ይደረጋል አይደረግም የሚለው ላይ ነው እየተሰራ ያለው። የአሜሪካ የፌዴራል መንግስቱ መውጣት ቢያንስ ያው በትራምፕ ጊዜ ማለት ነው በትራምፕ የስልጣን ዘመን ጊዜ ላይሆን ይችላል በሚል ተወስዶ ነው እየተሰራ ያለው። ግን አሜሪካ ሁለት አይነት ገጽታ ይዛ ነው ቦን የተገኘችው። አንደኛው የፌዴራል መንግስቱ የፕሬዚደንቱ የዋይት ሀውስ ገጽታ ልንለው የምንችለው እንዲያውም ጭራሽ ከፓሪስ መውጣታቸው መናገራቸው ብቻ ሳይሆን ለአየር ንብረት ለውጥ በካይ ጋዞች ወይም ለዋጭ ጋዞች ድቀት ዋና ተጠያቂ የሆነውን የከሰል ድንጋይን ያሻሽቱ ነው የታዩት ቦን ላይ ሄደው ማለት ነው። ሻሻሽቱ እንግዲህ በእንግሊዝኛ ፕሮሞት የምንለው ማለት ነው። ይሄ አንዱ መጥፎ እና ብዙዎች የካሊፎርኒያው ገዢ ጄሪ ብራውን ጨምሮ በፌዝ መልኩ የገለጹት ነገር ነው። ይህ አንደኛው ገጽታ ነው። ሌላው ግን አሁን ያነሷቸው የካሊፎርኒያው ገዢ ጄም ብራውን እና የቀድሞ የኒውዮርክ ከንቲባ ማይክል ብሎምበርግ የሚመሩት ደግሞ ልኡካን 20 የአሜሪካ ግዛቶችን ወደ 103 አካባቢ የሚሆኑ የአሜሪካ ከተሞችን እና እንዲሁም ከ1300 በላይ የሚሆኑ የአሜሪካ ኩባንያዎችን ወክለው የሄደው አሜሪካውንም ከፓሪስ ስምምነት ውስጥ አለች ቢያንስ በተግባር ያው የፌደራል መንግስቱ በሌለበትም እንኳን ቢሆን እታች ያለ ነው ከተሞች፣ ግዛቶች ወይም ስቴቶች ማለት ነው እና ኩባንያዎች ስራውን እየሰራን ነው እና አሜሪካ አልወጣችም የሚለው በጎ ገጽታ አሳይቷል። ስለዚህ ምንድን ነው ይሄ ስንወስደው የአሜሪካ መውጣት አሳዛኝ ቢሆንም ከመሪነት ሚናዋ ወደኋላ ማለቷ የማይጠብቅ ቢሆንም መሬት ላይ ያለው ግን እንዲያውም ሌሎች ሀገሮች የበለጠ ኃላፊነት እንዲሰማቸው አሜሪካ ውስጥ ደግሞ ያሉት ታች ድረስ ያሉት የተለያዩ አካላት ከፌዴራል መንግስቱ ውጭ ጥሩ ሚና እንዲጫወቱ አድርጓቸዋል በቦኑ ጉባኤ ብዬ ነው የምወስደው።
በካናዳው ዩኒቨርሲቲ ኦፍ ካልገሪ ተባባሪ ፕሮፌሰር የአየር ንብረት ተመራማሪና ተሟጋቹ ዶክተር ጌታቸው አሰፋ ናቸው። የአውሮፓ መንግስታትና የግሉ ዘርፍ ለመንግስታቱ ድርጅት ሳይንሳዊ አካል የአየር ንብረት ለውጥ በይነ መንግስታዊ ቡድን በምህፃር IPCC ተብሎ ይታወቃል የሚበቃ ገንዘብ መመደብ መቻላችንን ማረጋገጥ አለብን ብለዋል የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ለቦኑ ጉባኤ ታዳሚዎች። ሚስቴር ማክሮን መልእክታቸውን ይቀጥሉና ሁሉም ሀገሮችም የኢነርጂ ሽግግራቸውን እንዲያቀላጥፉና እንዲያፋጥኑም ጥሪ አስተላልፈዋል። ሀገራቸው ፈረንሳይም በመጪዎቹ 4 ዓመታት ውስጥ የከሰል ቁፋሮና ብዝበዛ ተቋማቷን ሁሉ እንደምትዘጋ ይፋ አድርገዋል።
Les pays riches ont imposé au monde leur universel. Aujourd'hui,
ባለጠጋ ሀገሮች ራሳቸውን ሁለንተናዊ ደንብ በድፍኑ ዓለም ላይ ደንግገዋል። ያ ድንጋጌያቸው ግን ሊፈጥር የሚችለውን አሳዛኝ ታሪክ ወይም ትራጀዲ በሌሎች ላይ ሊጭን ከቶውኑ ውጉዝ የተከለከለ ነው አሉ ማክሮን። ሀገሮች የዛሬ 2 ዓመት ፓሪስ ላይ በተግባቡት መሰረት የበካይ ጋዞችን ልቀት መቀነሳቸውን እንዲያፋጥኑ ፈረንሳይና ጀርመን ግንባር ፈጥረው እየገፉና እያበረታቱ ናቸው። ያ የፓሪስ ስምምነት በያዝነው ምዕተ ዓመት መጨረሻ ላይ የሚኖረው የዓለማችን ሙቀት በ1990ዎቹ ውስጥ ከነበረው ከ2 ዲግሪ ሴልሺየስ እንዳይበልጥ ሊያደርጉ የሚችሉ እርምጃዎችን መውሰድ ነው። ይሁን እንጂ የሰሞኑ የቦን ጉባኤ ጭንቀት ሆነው ከሰነበቱ ጉዳዮች አንዱና ዋነኛው ለተወሰነ ጊዜ ያህል በከባቢው አየር ውስጥ የተረጋጋ የመሰለው የተቃጠለ ጋዝ ወይም የካርቦን ዳይኦክሳይድ ክምችት መልሶ የማሻቀብ አዝማሚያ ማሳየቱ ነው።
አዎ እንግዲህ ምንድነው አሁን እንደተባለው ከ2014 በአውሮፓ አቆጣጠር እስከ 2016 የነበረ 3 አመታት ሳይጨምር ለውጥ ሳያመጣ ቆይቶ ነበር። አጠቃላይ መጠኑ በዓለም አቀፍ ደረጃ 2017 ላይ ግን የ2% ጭማሪ አሳይቷልና ሁለት ምክንያቶች ናቸው። አንዱ የህንድና የቻይና ልቀት መጨመር ነው በዚህ አመት። ሁለተኛው የአሜሪካና የአውሮፓ የሚፈለገው ያክል ቅነሳ አለማሳየታቸው ነው በዋናነት የተነሳው። አጠቃላይ እንግዲህ ይሄ የዚህን አመት ካየነውና ምናልባት የሚቀጥለው አመት እንደዛ ይቀጥላል ነው። ግን በጭሙ ጊዜ ከወሰድነው ግን ዓለም አቀፍ የልቀት መጠን በተለይ ከፓሪሱ ቃል ኪዳን ጋር በተያያዘ ማለት ነው ፓሪስ ላይ የተለያዩ ሀገሮች የቅነሳ ቃል ኪዳን ገብቷል። እዛ ቃል ኪዳን ውስጥ በምታይበት ሰዓት እነ ቻይና እነ ህንድ የመሳሰሉት በተቀመጠው የጊዜ ቀመር ያንን ይፈጽማሉ የሚል አካሄድ ነው እያየን ያለ ነው። ችግሩ ግን የሚመጣው የፓሪስ ቃል ኪዳንን ቢፈጽም እንኳን እንደ ግብ የተቀመጠው ዓለም አቀፍ ግብ በ2 ዲግሪ ጭማሪው ከቅድመ ኢንዱስትሪ አብዮት ጋር ሲነጻጸር በ2 ዲግሪ ጣራ ብቻ እንዲጨምር የተባለው አይሟላም። ምክንያቱም የሚያስፈልገው የቅነሳ መጠን ከዚህ እጅግ የላቀ ነው። ለዛም ነው ቦን ውስጥ እነዚህ የፓሪስ ስምምነት አፈጻጸም መመሪያ ከማውጣት ጋራ ጎን ለጎን አይ የገባነው ቃል ኪዳን ራሱ በቂ አይደለም፣ ስለዚህ የቅነሳ መጠኑ በሚቀጥለው አመት ፖላንድ በሚደረግበት ሰዓት የበለጠ አጠናክረን ጥልቅ የሆነ ቅነሳ ወይም ደግሞ በደንብ የሚያደማ ቅነሳ ነው ቃል ኪዳን መገባት ያለበት በተግባር መፈጸም ያለበት የሚለው ነው ቦን ውስጥ አሁን እንደ ንግግር እየተደረገ ያለ።
ለአየር ንብረት ለውጥ ጫናዎችና ጉዳቶች መለማመጃና መቋቋሚያ እንዲሁም ለምርምር ጉዳይ የበለጸጉት ሀገሮች እንዲያዋጡ ታስቦና ስምምነትም ላይ ተደርሶበት የነበረው የ100 ቢሊዮን ዶላር ጉዳይስ ዶክተር ጌታቸው ያብራራሉ።
በዛ በኩል ብዙ ተስፋ አልታየም። 100 ቢሊዮን ዶላሩን መሰብሰብ ላይ እንዲያውም የታሰበው ከ2025 በኋላ የ100 ቢሊዮን ራሱ በቂ ስለማይሆን ከዛ በላይ ለመሄድ ነበረ። ይሁንና ሌሎች መፍትሄዎችም እየተፈለጉ ነው። ከዛ ጋር አንዱ ወዲያው ወደ ተግባር ተገብቷል። አሁን እየተሰበሰበ ብርም ቢሆን በአነስተኛ መጠንም ቢሆን ለሀገራት እየተሰጠ ነው። ከዚሁ ጋር በተያያዘ የኢትዮጵያን ማንሳት እንችላለን። አሁን ባለፈው ወር በጥቅምት ወር የ50 ሚሊዮን ዶላር ድጋፍ አግኝታለች ከዚሁ ከተሰበሰበው ገንዘብ ማለት ነው።
ኢትዮጵያ
አዎ። እና ፕሮጀክቱ 50 ሚሊዮን ነው የሚያወጣው። 45 ሚሊዮኑ ከዚህ ገንዘብ ተገኝቷል። ግሪን ፈንድ ከሚባለው ክላይሜት ፈንድ 5 ሚሊዮኑ ራሴ አወጣሉ ብሎ የኢትዮጵያ መንግስት በውሃ አቅርቦት ከጾታ ጋርም በተያያዘና እንዲሁም ከአየር ንብረት ለውጥ ከድርቅ ጋር በተያያዘ ከዚሁ በአየር ንብረት ለውጥ ላይ በደረሰባት ተጽዕኖ ተብሎ ገንዘብ አግኝታለች። ይሄ ቀደም ብሎ ካገኘችው የ300,000 ዶላር ለመዘጋጃ ለማደራጃ ተብሎ ካገኘችው በተጨማሪ ማለት ነው። እና ትንሽ ትንሽ ቢሆን እየተሰጠ ነው ያለው ግን በትልቁ ኢትዮጵያ እንዲያውም አሁን አምና ጀምሮ ለ2 አመት የምትመራው የዋስትና የመድን ዋስትና እንደምንለው ማለት ነው ኢንሹራንስ ከአየር ንብረት ለውጥ ጋር በተያያዘ የተጋላጮቹ 20 ይሄ እንግዲህ የቡድን 20 ቡድን 7 እንደምንለው ኢትዮጵያ ያለችበት ከአየር ንብረት ለውጥ ጋር በተያያዘ ተጋላጭ የሆኑ 20 ሀገሮች አንድ ስብስብ ፈጥረዋል። ዘ ቨልነራብል 20 የሚባል ወይም ተጋላጮቹ 20 ልንለው እንችላለን በአማርኛ። ያ በኢትዮጵያ መሪነት አሁንም እዛ ቦን ላይ ይሄ የመድን ዋስትናው ቅርጽ ምን ያዝ፣ እንዴት ይከፈል፣ ምን አይነት ጉዳት ነው ከአየር ንብረት ለውጥ ጋር የሚያያዘው እና ካሳ የሚያስፈልገው የሚለው ንግግር እየተደረገበት ነው። እና በትንሽ ደሴት ሀገሮች፣ በአፍሪካ ሀገሮች፣ ታዳጊ ሀገሮች እየተገፋ ያለው የዚህ የኪሳራ እና ጉዳት ካሳ መምጣት አለበት። ገንዘቡ እንዴት ይመጣል? ያው ዝርዝር ነገር ሆኖ ግን ይሄ እየተገፋ ያለ አጀንዳና ቦንም ላይ እንደ አጀንዳ ያለ ነገር ነው እና ውጤቱን እንግዲህ ከጉባኤው ጋራ የምናየው ነው የሚሆን።
የአፍሪካን ሀገሮች ወክለው ንግግር ያደረጉት የጋቦን ፕሬዚዳንት አሊ ቦንጎ አህጉራቸው በብክለቱ ምክንያት የማይገባውን ዋጋ እየከፈለ መሆኑን ለክቡራትና ክቡራን የቦኑ ጉባኤ ተሳታፊዎች ተናግረዋል። በተራራው እግር ስር እንገኛለን። እየጨመሩ ያሉት ጎርፎች አይደርሱብንም ከሚል አጉል ተስፋ ይልቅ መንገዳችንን ሽቅብ መያያዝ ይኖርብናል ብለዋል ቦንጎ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበረቱ ተከታታይና ጅግ የከበዱ የውቅያኖስ ማዕበሎች የተመቱና የወደሙ የካሪቢያን ሀገሮችን በቅርቡ መጎብኘታቸውን አመልክተው ያንን ሁኔታ የሁላችን መጻኢ ዕጣ ፈንታ የትንቢት ፈንጣቂ ማሳያ ነው ብለውታል።
Floods, fires, extreme storms and droughts are growing in intensity.
ተረድሳቶችና ጎርፎች ሌሎችም የተፈጥሮ አደጋዎች ዓለማችንን እያተራመሷት ይገኛሉ። የአየር ንብረቱን ሚዛን እያዛባ እንደሆነ ሳይንቲስቶቹ ያለመታከት የሚናገሩት በአካባቢያችን የተጠራቀመው የካርቦን ዳይኦክሳይድ መጠን ባለፉ 800 ሺህ ዓመታት ውስጥ ታይቶ በማይታወቅ ሁኔታ አሻቅቧል። ዛሬ